ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ጉዞ መሰናዶ ጀመረ። ስድስቶቻችንን እናስተዋውቃችሁ።
የምንጽፈውን እንናገራለን ወይም እናነባለን፣ የምንናገረውን እንጽፋለን። ስለዚህ እንደዚህ አይነት ባህሪዎችን እያወዳደርኩ ነግራችኋለሁ። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩናይትድ ስቴትስ ውስጥ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የአማርኛ ቋንቋን የሚያስተምሩ ባለሙያ ናቸው። በምሽቱ ከሳቸው ጋር ቆይታለን። ሌሎች ጥንቅሮችንም ይዘናል። የደንገረሙ የምሽቱን መሰናዶ በመምራት ንጉሱ ነገው ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዘንድሮ 31ኛ ዓመቱን ያስቆጠረው የሰሜን አሜሪካው የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ዘንድሮም የዓመቱ ምርጦች ላላቸው ተሸላሚዎቹ በዋሽንግተን ዲሲ መውጫ የኮሌጅ ፓርክ ከተማ በደማቅ ስነ ስርዓት አክብሮት ሰጥቷል። በአዋቂዎች ጎራ 7 ግለሰቦች እንዲሁም ደግሞ 2 የማህበረሰብ ድርጅቶች፣ በአዳጊ ወጣቶች ጎራ ደግሞ በትምህርታቸው ባስመዘገቡት የላቀ ውጤትና በከፍተኛ ማህበራዊ ተሳትፎች በብሔራዊ ደረጃ የተመረጡ 8 የሁለተኛ ደረጃ ተማሪዎች ለዘንድሮ የድርጅቱ አክብሮት በቅተዋል። አሉላ ከበደ በዚህ ዙሪያ ዘገባ አጠናቅሯል።
መልካም ስራቸው ያልተነገረ በጎ አድራጊዎች ልዩ ክብር ያገኙበት፣ የሌሎች መከራ የሚያሳስባቸውና በቻሉት ሁሉም ችግሮችን ለመቅረፍ የሚጥሩ አንዳች አዎንታዊ ፋይዳ ያለው ስራ ለመስራት የሚደክሙ ብርቶች የተከበሩና የተወደሱበት ምሽት ነው። በለቱ ሊያከብር ሊያወድሳቸው አዳራሹን የሞላው ታዳሚ በድርጅቱ መሪዎች ታጅበው የዘለቁትን በታዳጊ ወጣቶችና በአዋቂዎች ጎራ የተመረጡትን የዓመቱን ተሸላሚዎች ይህን በመሰለ ሞቅ ያለ ስሜት ነው የተቀበላቸው። ለማህበረሰባቸው ልዩ አስተዋጽኦ ያበረከቱና ከፍ ያለ ትርጉም የሚሰጠው ስራ የሰሩ ግለሰቦችን በሚናከብርበት ልዩ የሽልማት ስነ ስርዓትና የውቅና ምሽት እንኳን ተቀላቀላችሁ ሲሉ ነበር የድርጅቱ ፕሬዝዳንት በብዙ መቶዎች የሚገመተውን ታዳሚ በመስጋና የተቀበሉት።
በዛሬው ምሽት እዚህ የተገኘነው በማህበረሰባችን ህይወት ላይ ከፍተኛ ተጽዕኖ ማሳደር የቻሉ ድንቅ ስራዎችን የሰሩ ግለሰቦችን ለማክበር ነው። ከፍተኛ አድናቆት የሚቸረውን ስራቸውን ብቻ ሳይሆን የምናከብረውና የምናወድሰው ለመጪው ትውልድ አርአያ ለመሆን ያሳዩትን ቁርጠኝነትና በተግባር የገለጹትን ፈቃድ ጭምር ነው። በማህበራችን ማህበረ ግዩራን ዘረ ኢትዮጵያም የነገውን መሪዎች ኮትኩቶ በማሳደግ አስፈላጊነት እናምናለን። ለዚህም ነው ታላላቅ ስራ የሰሩ አዋቂዎችን አስተዋጽኦ ከማክበርና ከማወደስ በተጨማሪ የላቀ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን ለትምህርት የሚያግዙ መጠነኛ ስጦታ በመስጠትና በገዛ ማህበረሰባቸው ውስጥ ታላላቅ ስራዎችን ከሰሩ ወገኖቻቸው ጋር መድረክ እንዲጋሩ የምናደርገው
በየተሰማሩበት ሙያም ሆነ ከሙያቸው ውጪ ይሁነኝ ብለው በሚያከናውኗቸው የበጎ ምግባር ስራዎች ያሳዩትን መነሳሳትና ቁርጠኝነት የተንጸባረቀበትን ጥረት እንዲሁም በብዙዎች ሕይወት ላይ ያሳደሩትን አዎንታዊ ተጽዕኖ የሚያመላክት በቪዲዮ ምስል የተቀነባበረ ታሪካቸው በየተራ ለእይታ በቅቷል። በመድኃኒቶች ቅመማ ኢንዱስትሪው በተሰማራ ግዙፍ ኩባንያ ውስጥ ለ30 ዓመታት በተለያዩ ከፍተኛ ኃላፊነቶች ከነኚህም ውስጥ 18ቱን በምክትል ፕሬዝዳንትነት ያገለገሉ ናቸው። ዶክተር ሽፈራው ገብረ ማርያም ሸላሚው ድርጅት ሲድ ቁልፍ ዓላማው አድርጎት በተነሳበት የመጪውን ትውልድ አርአያዎች ፍለጋ ተመራጭ ከሚያደርጋቸው የስኬት ክንውናቸው ባሻገር በጡረታ ዘመናቸው እድል ያላገኙ ታዳጊ ሴቶች ልጆችን ለማጎልበት ከረጅም ጊዜ ጓደኛቸው የማህበረ ግዩራን ዘረ ኢትዮጵያው ፕሬዝዳንት አቶ አክሊሉ ደምሴ ጋር ባቋቋሙት የበጎ አድራጎት ድርጅት አማካኝነት ወሊሶ ላይ በከፈቱት ትምህርት ቤት ያከናወኑት ስራ ነው ለሽልማቱ ያበቃቸው።
The foundation rented a space in the old post office building.
ላለፉት 4 ዓመታት ከአካባቢው አስተዳደር በተከራየው የቀድሞው ፖስታ ቤት ቅጥር ግቢ ውስጥ በሚገኝ ስፍራ ሲገለገል የቆየው የበጎ አድራጎት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2023 ዶክተር ሽፈራው በግላቸው በሰጡት 14 ሚሊዮን ብር ለትምህርት ቤት ቅጥር ግቢ የሚሆን ስፍራ ገዝቷል።
በጤናና በትምህርት ተጋላጭ ለሆኑ ወገኖች በሚሰጥ ድጋፍና በኢሚግሬሽን ጉዳዮች ያበረከቱት አስተዋጽኦ የተነገረላቸው ደግሞ ዶክተር ቅድስት ገረመው ናቸው።
በተለይ ካስደሰቱኝ ነገሮች መሃል የወደፊት ወጣቶችን ማክበር መቻል ነው። እኛ ትልልቅ ሰዎች ነን፣ የኛን ደግሞ መንገድ የሚከተሉ ብዙ ልጆች ስላፈራን በጣም ደስ ብሎኛል።
የበርካታ ሙያዎች ባለቤት ናት። በፊልም ትወና፣ አቀናባሪነትና ዲሬክተርነት ውብን የተጋመደው በተሰኘውና ሶስቱንም ሆና የሰራችውን ጨምሮ እንዲሁም አሁን ደግሞ በሌላው ከቲያትር ቀጥላ ባጥናችው የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታሰናዳለች። ሌላዋ የዘንድሮ ተሸላሚ ሰሎሜ ሙልጌታ ለመድረክ ተጋሪዎቻቸው ታዳጊዎቹ እንኳን ደስ ያላችሁ የነገው መጪ ጊዜ መሪዎች ናችሁ በሚል የአድናቆት ስሜቷን የቸረችው ሰሎሜ የደስታና የሐዘን ስሜቶች የተቀላቀሉበት ለት ነው ስትል የስኬቷ መሰረት አርአያና ዋና አበረታቿ የነበሩትን በቅርቡ ከዚህ ዓለም በሞት የተለዩ አባቷን ካፕቴን ሙሉጌታ መብራቱን አንስታለች።
ዛሬ እዚህ አብሮን ቢሆን ምን ያህል ደስ ይለው እንደነበረ አውቃለሁ። እውን ሆኖ ማየት የሚመኘውን ለማሳካት እንዳላመነታ ያበረታታኝ የነበረው ራሱ አባቴ ነበር። የቱንም ያህል ነገሮች አዳጋች ቢሆኑና የምንሰራው አቀበት ቢሆን ፈጽሞ ተስፋ እንዳልቆርጥ ያደረገኝ ዛሬም እዚህ ፊታችሁ እንድቆም ካስቻሉኝ ምክንያቶች አንዱ አባቴ በውስጤ መኖሩ ነው።
ለሽልማቱ ያበቃውንና በሽልማቱ ላይ የሰፈረውን አጭር ጽሑፍ የድርጅቱ ፕሬዝዳንት በንባብ እንዲህ ሲሉ ያሰሙለት አጋር ለኢትዮጵያ ወጣቶች በድርጅት ደረጃ ከተሸለሙት አንዱ ነው።
የሽልማት ከሁለት አስርት ዓመታት በላይ ኢትዮጵያ ውስጥ ወላጆቻቸውን ያጡ ሕፃናትና በኤችአይቪ የተጎዱ ወገኖቻችንን ሲረዳ ለቆየው አጋር ለኢትዮጵያ ወጣቶች ማህበር እየተሰጠ ነው። ግንቦት 26/2024
ላለፉት 23 ዓመታት ወላጆቻቸውን በኤችአይቪ ላጡ ወላጅ አልባ ሕፃናትና ለተጎጂዎች ድጋፍ ሲሰጥ የቆየውን አጋርን ከወዳጆቹ ጋር በመሆን የመሰረተው የስፖርቱ ሰው የቀድሞው እውቅ የብሔራዊ እግር ኳስ ተጫዋች ፍስሐ ወልደ አማኑኤል ነው። እጅግ ከፍተኛ በሆነው ሰብአዊ ስራዎቹ የኩምክና ክህሎቱ ለታዳጊ ሕፃናት በፈጠረው መድረክና በብዙ የማኅበራዊ አገልግሎት ተሳትፎቹ ሲል ሲል ያከብረውን ከያኒ ይሸቱ መለሰን ለድንቅ ሙያዊ አስተዋጽኦቸው በትምህርትና ጥናት መስክ ላስመዘገቡት ከፍ ያለ ደረጃና ለማህበረሰብ አገልግሎቶቻቸው ይህን ልዩ ቅናና ክብር የሰጣቸው መሆኑን የገለጻቸውን ዶክተር ምስራቅ ገዝሙን በማህበረሰባቸው ውስጥ ለሰዎች ጤና መሻሻልና ህይወትን በመታደግ እንዲሁም በትውልድ አገራቸው ለሚያደርጉት ላቅ ያለ ሰብአዊ ስራ ለመልካም አርአያነታቸው ያላቸውን ዶክተር አሰፋ ጀጃውን የላቀ የማህበረሰብ አገልግሎት ለሰብአዊ ዓላማዎች ያለ ስስት የመሰጠታቸውና አርአያነታቸው ያላቸውን አቶ አቤል ጋሼ እንዲሁም ገጣሚያንን፣ ሙዚቀኞችን፣ በአጠቃላይም ከያንያንን፣ ምሁራንንና ሌሎች ባለሙያዎችን ጨምሮ ለብዙዎች እድል የሰጠ መድረክ በመፍጠር እንዲሁም የኢትዮጵያን ታሪክና ባህሎች ከፍ በማድረግ ላበረከተው አስተዋጽኦ የክብር እውቅናውን ስጠቱን የገለጸውን ጦቢያን ክንውኖቻቸውንና ከስነ ስርዓቱ ያገኘናቸውን ምስሎች በተከታታይ ቅንብሮቻችን እናቀርባለን። በተጨማሪም ከመኖራቸው በፊት የኖሩ የሚመስሉትን ባጭር የታዳጊ እድሜያቸው ብዙ ያከናወኑና ሩቅ መዳረሻቸውንም ከወዲሁ ያሳዩትን ወጣት ተሸላሚዎችን ታሪክም እንዲሁ በሌላ ራሱን በቻለ ዝግጅት እናቀርባለን።
አድማጭ ተመልካቾቻችን የጋቢና ቪኦኤ መሰናዶን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አስከትለን የምናልፈው ደግሞ በካሊፎርኒያ ግዙፉ የዱር አራዊት መሸጋገሪያ ድልድይ ተዘርግቷል ወደዛ ዘገባ ነው።
ለአመታት የካሊፎርኒያ የስነ ምህዳር ተመራማሪዎች የሎስ አንጀለስ ነዋሪዎችን ከአካባቢው የዱር አራዊት የሚለይ የእንስሳት መሸጋገሪያ ድልድይ እንደሚያስፈልግ ለማሳመን ሲጥሩ ቆይቷል። ለእንስሳቱ ችግር የሆነው ባለ 10 መስመሩ ከፍተኛ አውራ ጎዳና ዱሩን ሰንጥቆ ማለፉ ነው። ሴዝራይሊ የሳና ሞኒካ ተራሮች ብሔራዊ መዝናኛ ባልደረባ ናቸው።
We see that lots of animals are coming close to the freeway in this area.
ወደ አውራ ጎዳናው ጅግ ብዙ የዱር እንስሳት ሲቀርቡ እናያለን። 101 ፍሪዌይ መንገድ ሳን ሞኒካን ከሰሜኑ ክፍል ጋር ለሁለት የሚከፍል ትልቅ አውራ ጎዳና ነው። በአውራ ጎዳናው የተነሳ እንስሳቶች ወደ ሌላኛው የዱር ክፍል መሻገርና መራባት አልቻሉም።
በጉርጉሩሳኑ 2022 የዓለም የምድር ቀን ሲከበር መገንባት የጀመረው የዱር አራዊት ድልድይ እንስሳቱ ወደ አውራ ጎዳናው ሳይገቡ በሰላም ከአንዱ የዱር ክልል ወደ ሌላው እንዲሸጋገሩ የሚረዳ የዓለም ግዙፉ ድልድይ ይሆናል። የካሊፎርኒያ ግዛት ሀገረ ገዥ ጋቪን ኒውሰም በመጪው የጉርጉሩሳኑ 2026 ድልድይ ዩ እንደሚከፈት አስተውቋል። ድልድዩ 60 ሜትር ርዝመትና 50 ሜትር ስፋት የሚኖረው ሲሆን ከሳና ሞኒካ ተራሮች ጋር እንዲመሳሰልም ጥረት ይደረጋል። ሴዝራይሊ በድጋሚ
ያደረግን ያለነው ነገር ድልድዩ ተፈጥሯዊ የሆነ መልክ እንዲኖረው ማድረግ ነው። እንስሳቶቹ በሚሸጋገሩበት በኩል አፈር እንዲሁም ተክሎችን ድልድዩ ላይ እናስቀምጣለን።
ድልድዩ ከፍተኛ ዋጋ የወጣበት ነው። $92 million የብሔራዊ የዱር ጥበቃ ፌዴሬሽን ባልደረባዋ ቤዝ ፕራት ገንዘቡ ከግዛቱና ከዓለም አቀፍ በጎ አድራጊዎች የተሰበሰበ ነው ይላሉ።
We had wonderful public-private partnership with
ከሀገረ ገዢ ጋቪን ኒውሶም ጋር የሚደነቅ ትብብር ነው ያለን። አሁን እንደ ሊዮናርዶ ዲካፕሪዮ ያሉ የሚደንቁ ግለሰብ ለጋሾች ቀርበዋል። ሁሉንም መዘርዘር እችላለሁ፣ ነገር ግን ይሄ ፕሮጀክት እንዲሳካ ከዓለም ዙሪያ የተውጣጡ ከ6000 በላይ ለጋሾች ሚና አላቸው።
የፊልም ተዋናዩ የሊዮናርዶ ዲካፕሪዮ ፋውንዴሽን $300,000 ሲሰጥ ጆአኒና ፍራንክ ራንደል $5 million አዋጥተዋል። ይሁን እንጂ የአንበሳውን ድርሻ ያዋጡት አኒንበርግ ፋውንዴሽን ሲሆኑ $25 million ለግሷል። ለዚህም በዋና ስራ አስፈጻሚዋ ዋሊስ አኒንበርግ ስም ድልድዩ እንዲሰየም ተደርጓል። ሼኪ ሞኒንዲን በካሊፎርኒያ የትራንስፖርት ቢሮ ባልደረባ ናቸው።
This bridge is on a major metropolitan
area. ይልሊ ዋናውን የከተማ ክፍል በሚያቋርጠውና በቀን ከ370,000 በላይ መኪኖች በሚያልፉበት አውራ ጎዳና ላይ በዓለም ላይ እንደነዚህ አይነት የዱር እንስሳት ከከተማ ህይወት ጎን ለጎን የሆኑበት ስፍራ የለም።
የገንዘብ ማዋጣት መርሃ ግብሩ የተበረታታው ኩገር ተብለው የሚታወቁት የአሜሪካ የዱር ድመቶች በተከታታይ አውራ ጎዳና ውስጥ እየገቡ መሞታቸውን ተከትሎ ነው። ብሔራዊ ፓርኩ ከጎርጎሮሳያኑ ጥር 2002 እስከ ባለፈው ዓመት 2023 ድረስ 34 ኩገሮች በሎስ አንጀለስ በተሽከርካሪዎች መገደላቸውን አስታውቋል። ቤስ ፕራት በድጋሚ
እንስሳቶቹ ራሳቸው መልካም አስተማሪዎች ናቸው። አስፋልታችንን ማቋረጥ አይፈልጉም። ስለዚህ ሰላማዊ የሆነ ማቋረጫ ሲፈልጉ ታያቸዋለህ። ዋሽንግተን ግዛት ውስጥ እየተሰራ የሚገኘውን ድልድይ ገና ሳይጠናቀቅ አጋዘኖቹ ሊያቋረጡበት ሲሞክሩ ታያለህ።
የግንባታ ስራው የአውራ ጎዳናውን እንቅስቃሴ እንዳያስተጓጉል ለሊት ላይ ነው የሚሰራው። ድልድዩ ሲጠናቀቅም እንስሳት ብቻ የሚጠቀሙበት ሲሆን እግረኞቹ እንዲያልፉበት አይፈቀድም። ለአንጀሊና ባግደራሲያን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዩናይትድ ስቴትስ ውስጥ የአማርኛ ቋንቋዎችን የሚያስተምሩ የከፍተኛ ተቋማት እየተበራከቱ ይገኛሉ። በእነዚህ ተቋማት ውስጥ የሚሰሩ መምህራንና ሀገርኛውን ቋንቋን ዓለም አቀፋዊ እይታን እንዲያገኝ ለማስቻል ኃላፊነታቸውን እየተወጡ ይገኛሉ። ከነዚህ መካከለም አንዱ በመምህርነት በጸሐፊነትና አስተርጓሚነት ለአመታት ያገለገሉት አቶ አምላኩ ቢክስ ናቸው። ሀብታሙ ስዩም አማርኛን ለውጭ ሀገር ዜጎች ማስተማር ያለውን ፋይዳና ተግዳሮት በተመለከተ ለመነጋገር እንግዳው አድርጎ ጋብዟቸዋል። ከቅርብ ዓመታት ወዲህ የዩሲ በርክሌይ ተቋም የአማርኛ መምህር የሆኑት አቶ አምላኩ አስቀድመው ይህንን ኃላፊነት ለምን መረከብ እንደፈለጉ ከሚያስረዱበት ቆይታቸው ይጀምራል።
አሁን ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን የቤተሰቦቻቸውን ቋንቋ መናገር መማር ችግር የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ስራ እንዲህ አይነት እድል ሲያመቻችና ሲያቀርቡልኝ የማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት።
እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁ እኛ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው በንግግር ረገድ ቀለል ያለ ቢመስልም የራሱ ሕግ የራሱ ሰዋሰው እና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው?
አመሰግናለሁ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ምክንያቱም እንግሊዝኛ 26 ፊደሎች ነው ያለው። ግን በጣም ይሄንን ፍርሃት ማስወገድ መስበር ያስፈልጋል። መጀመሪያ 238 ፊደሎች አሉ፣ ሁሉንም እና ከዛ በላይ ናቸው። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና በተለይ እኔ የማቀርበው 33ቱን ፊደሎች በመጀመሪያ እንዲያጠኑ ነው የማደርጋቸው። 33ቱን ከሰላሳ ሶስቱም ወደ 28 አወርዳቸዋለሁ እኔ ሳስተምር። 28 የማደርገው ለምሳሌ ሶስቱን ሀ በአንዴ አላስተምራቸውም። የመጀመሪያዋን ሀ ሌቷን ብቻ አስተምራለሁ። ከሁለቱ አ አንደኛውን እያደረግኩኝ 28 ፊደሎቹን ብቻ አስተምራቸዋለሁ። ከዛ 28ቱን ካስተማርኩ በኋላ ለምሳሌ ከሀ እንዴት ሁ እንደሚፈጠር፣ ሂ እንዴት እንደሚፈጠር፣ ሀ እንዴት እንደሚፈጠር እያንዳንዷን ተራ በተራ መሰረቱን ከያዙ በኋላ ይቀላቸዋል እና በጣም ነው ሰርፕራይዝ የሚሆን። እስከዛ በኋላ ይህን ከማድረጌን በፊት የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ለምሳሌ ካፒታላይዜሽን የለውም አማርኛ። ለምሳሌ የንባብ ወይም ደግሞ የምንጽፈው እና የምናነበው አንድ ስለሆነ የፕሮናንሴሽን ችግር የለም። የምንጽፈውን እንናገራለን ወይም እናነባለን፣ የምንናገረውን እንጽፋለን። ስለዚህ እንደዚህ አይነት ባህሪዎችን እያወዳደርኩ ነግራቸዋለሁ። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ፣ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ የሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። ሁለተኛው ነገር ደግሞ አሁንም እንደምረዳው የቋንቋው በታወቀ ቁጥር ለአገሪቱ ገጽታ ግንባታ ወይም ደግሞ በሌሎች ዘንድ እንድትታወቅ ያደርጋል። አማርኛ ተብሎ በዩኒቨርሲቲ ለምሳሌ በነገራችን ላይ ዩኒቨርሲቲ ኦፍ ካሊፎርኒያ ውስጥ 3 የአፍሪካ ቋንቋዎች ብቻ ናቸው የሚሰጡት። ማአት የአውሮፓ ቋንቋዎች፣ የአሜሪካ ቃሚን፣ የኤዥያ ቋንቋዎች ይሰጣሉ በዲፓርትመንት ደረጃ። አማርኛ ከ3 የአፍሪካ ቋንቋዎች አንዱ ሆኖ መገኘቱ ትልቅ ደስታ ነው የሚሰጠኝ ለኔ። ስዋሂሊ እና ኢቦ የናይጄሪያ ቋንቋ ከዛ አማርኛ ሶስቱ ግን ሶስቱም በፕሮግራም ደረጃ ነው ያሉት። ገና ዲፓርትመንት አልሆኑም ወይም ሶስቱም ራሱ እንዳንድ ዲፓርትመንት አልሆኑም። በአፍሪካን አሜሪካን ስተዲዝ ዲፓርትመንት ስር እንደ ፕሮግራም ሆኖ ነው እየተሰጡ ያሉት ሶስቱም። የኤዥያ ቋንቋዎች ግን በዲፓርትመንት ደረጃ የሚሰጡ ብዙ የኤዥያ ቋንቋዎች አሉ እና ዩሲ በርክሌይ ወይም ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ውስጥ የአማርኛ ቋንቋ ሲባል የማን ቋንቋ ነው? የኢትዮጵያ ቋንቋ የሚሰጠው እውቅና አለ ለሀገሪቱም፣ ለሕዝቡም፣ ለቋንቋውም እና ፋይዳው እኔ እንደምረዳው እጅግ የላቀ ነው። በተለይ መጀመሪያ እንዳልኩት የኢትዮጵያውያን ቁጥር እዚህ በአሜሪካ እየጨመረ በመጣቱ
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ እየራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያየሃቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
ያው ትንሽ ወደኋላ ለመሄድ ያክል አማርኛ ዩሲ በርክሌይ በእኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል። ካለኝ መረጃ ምናልባት 2013 2011 ከዛ በፊትም ሊሆን ይችላል። ባለኝ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት። በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት 4 ኮርሶች ይሰጣሉ፤ ኤሌመንትሪ አምሃሪክ 1፣ ኤሌመንትሪ አምሃሪክ 2፣ ኢንተርሚዲየት አማሪክ 1፣ ኢንተርሚዲየት አማሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። አንዳንድ ሴምስተር ምንም ተማሪ የማይኖርበት ይኖራል። አንዳንድ ሴምስተር ደግሞ 4-5 ተማሪዎች ይኖሩታል። ምክንያቱም ይመስለኝ ለዚህ ምናልባት ጊዜ የሚፈቅድልን ከሆነ በመጀመሪያዎቹ 2 ኮርሶች መግባባት ይጀምራሉ፣ ትንሽ እንትን ያደርጋሉ እና አብዛኞቹ ተማሪዎች ደግሞ ኢትዮጵያውያን ከኢትዮጵያውያን ቤተሰቦች ከኤርትራውያን ቤተሰቦች የሚመጡ ናቸው። ስለዚህ ትንሽ መግባባት ከጀመሩ በሁለቱ ኮርሶች ምንድነው ያስቡት ከዚህ በላይ ላስፈልገኝ ይችላል እና ከቤተሰቦች ጋር አዳብረዋለሁ የሚል እሳቤ ሊኖር ይችላል። አንዳንዶቹ ደግሞ ሶስተኛ ዓመት አራተኛ ዓመት ሆነው ይጀምሩት እና ግራጁዌት ያደርጋሉ። ከዛ አንጻር ትልቁ ፈተና የተማሪ ቁጥር ነው። ምክንያቱም በተማሪ ቁጥር ነው ፕሮግራሙ ሊቀጥል የሚችለው፣ ዲፓርትመንቱ በጀት ሊመድብለት የሚችለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምንም። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ሞክሬያለሁ። እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የምጠቀመው እና አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስድ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
እስካሁን ድረስ ከተማሪዎች የተገኘው ምላሽ ምን ይመስላል? ደስተኛ ናቸው ወይንስ ደግሞ ከባድ ቋንቋነቱ ላይ አተኩረው ወደኋላ የማፈግፈግ ነገር አለ?
በጣም ደስ የሚለው ምላሹ ተወሰኑ ተማሪዎች አሁን ለሶስተኛ ሴሚስተር አብረውኝ ይመጣሉ። ኤሌመንተሪ ዋን ጀመሩ፣ ኤሌመንተሪ ቱ ቀጠሉ፣ አሁን ኢንተርሚዲየት ዋን ደግሞ እየተመዘገቡ ያሉ ተማሪዎች አሉ። እና ምላሹ በጣም ደስ ነው የሚለው። አንደኛ መጀመሪያ ላይ እንዳልኩት የማስተማር ዘዴ እኔ በጣም እንዲወደዱት አድርጌ ነው። መጀመሪያ ከእንግሊዝኛ እና ከፈረንሳይኛ ጋር ያለውን የሊንግዊስቲክ ባህሪውን ሊንግዊስቲክ ፊቸርስ የምንላቸውን አሳያቸዋለሁ። ከዛ በመቀጠል ደግሞ ሳስተምር እኔ ቋንቋውን ብቻ አላስተምርም፣ አልባሳትን፣ ምግቦችን፣ በዓላትን፣ የኢትዮጵያን የሆኑ ነገሮች እንዲያዩ አድርጋቸዋለሁ። በተለይ ለተወሰነ ጊዜ ለአጭር ጊዜ ሄደው የመጡ ወይ ደግሞ ጭራሽ የሚያልሄዱ ያንን ሲያዩ በጣም የበለጠ ለመማር ጉጉት ነው የሚያድርባቸው እና በጣም ደስ የሚል ምላሽ ነው ያለኝ።
አሁን በተጀመሩ ጥረቶች ዙሪያ ትውልደ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል፣ ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ?
አዎ፣ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመርላቸው ልክ እንደ ሌሎቹ፣ ምክንያቱም እዚህ ሀገር ዩኒቨርሲቲዎች ፎሬን ላንጉጅ ሪኳርመንት አላቸው። ለዩኒቨርሲቲ ዲግሪ ግራጁዌሽን ግራጁዌት ለማድረግ ቢያንስ አንድ ከእንግሊዝኛ ውጭ የሆነ ቋንቋ መውሰድ አለባቸው፣ ፎሬን ላንጉጅ ሪኳርመንት የሚባል ለዛ። ልክ እንደ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ የሚጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች። እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ። ሌሎች ተከታይ ወንድሞቻቸው፣ እህቶቻቸው ወይም ጓደኞቻቸው ወደዛ ዩኒቨርሲቲ ሲሄዱ እንዲህ አይነት ፕሮግራም አለ፣ ፎሬን ላንጉጅ ሪኳርመንታችሁን አማርኛ አድርጉ እያሉ ማስተዋወቅ ይችላሉ። እና ቤተሰቦችን ምናልባት መጀመሪያ ላይም እንዳልኩት ቁጥራችን ከመብዛቱ አንጻር እዚህ ብዙ አንደኛና ሁለተኛ ትውልድ እና ከዛ በላይ እያፈራን በመሆናችን ከቤተሰብ ከአያት ከቅድመ አያት ጋር ከሀገር ጋር ያለውን ቁርኝት ላለመበጠስ ቋንቋ ማስተማር አስፈልጋኝ ነው።
አቶ አምላኩ ቢክስ በቋንቋ መምህርነት በጻፊነት
የተከበራችሁ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። በነገው ምሽት እንገናኝ። ጤና ይስጥልኝ።